የአዲሱ ትውልድ ድምጽ
እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ማክሰኞ ታህሳስ 21 2012 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን። ከኛ ጋር ካመሻችሁ ከምትሰሟቸው ጥንቅሮች መካከል
የፋይስታፍ ፖሊሲ ማሻሻያውም መንግስት ከበርካታ ባለድርሻ አካላት ጋራ መጠነ ሰፊ የሆነ የማሻሻያ ሐሳቦችና ጥናት በማድረግ ጠቃሚ ውይይቶች ሲካሄዱበት
ቻቤቤ ነበሩ። ኤክሳይዝ ታክስ አዋጁን በተመለከተ ስለተደረገው ውይይት ዘገባ ይዘንላችኋል። በሌላ በኩል የአማራ ልማት ማህበር አልማ ወደ ህዝብ ድርጅትነት እንዲቀየርም ተወስኗል።
ይሄ ባከነ ኃይል እርስ በርሱ ተከፋፍሎ ከሚሻፈው በአንድ ላይ ተሰባስቦ አገሩን እንዲያለማ ወገኑን እንዲጠቅም ለእኛም ኃይል እንዲሆን ጠይቃችኋል።
የሰማችኋቸው የአማራ ክልል ምክትል ርዕሰ መስተዳደር አቶ ዮሐንስ ቧያለውን ነው። ስለ ጉዳዩ በምሽቱ ዘገባ ይዘናል። እኚህንና ሌሎች ጥንቅሮችንም ሰንቀን መተናል። እስከ ዝግጅታችን ማብቂያ ድረስ አብራችሁን ቆዩና ለምሽቱ ያዘጋጀናቸውን ሌሎች ዘገባዎችንም ታዳምጣላችሁ። ፕሮግራሙን በመብራት ኤደን ገረመው አብሬያችሁ አመሻለሁ። በቅድሚያ ግን ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች ሀብታሙ ስዩም እንደሚከተል ያሰማናል።
በምስራቅ አፍሪካ ካለም የበዛ የሰርቪካል ካንሰር ወይንም የማህፀን ጫፍ ካንሰር እንዳለ ዓለም አቀፉ የጤና ድርጅት ገልጿል። ይህም መሰረት በማድረግም ኬንያ ባለፈው ጥቅምት ወር ለሴት ልጆች መከላከያ የሚሆን ሰፊ ክትባት ጀምራለች። ክትባት መጀመሩ ልጆቻቸው እነሱ ያላገኙትን እድል ለማግኘት መቻላቸው እንዳስደሰታቸው የቫይረሱ በሽተኛ ሴቶች መናገራቸው ተዘግቧል። ኬንያ ለአስር ዓመት ዕድሜ ሴት ልጆች ነጻ የሂውማን ፓፒሎማን ቫይረስ ክትባት እየሰጠች ነው። ተሸኘው የጊኒ ቢሳው ፕሬዚዳንት ለአዲስ ፕሬዚዳንት ስልጣን በማስረከቢያ ዋዜማቸው ላይ እምባ እየተናነቃቸው ዛሬ ባደረጉት የስንብት ንግግር የወደፊቱ መሪዎች በሀገሪቱ መረጋጋት እንዲያሰፍኑ ጥሪ አቅርበዋል። ጆሴ ማሪዮ ቫዝ ስልጣን ላይ የወጡት ከአምስት ዓመታት በፊት ሲሆን በሀገሪቱ የተረጋጋ ሁኔታ የማምጣት ተስፋ ነበራቸው። ይሁንና የግድያዎችና የመፈንቅለ መንግስታት መፈራረቅ ታሪክ ባላት ሀገር አገዛዛቸው ከሀገሪቱ ምክር ቤት ጋር ንትርክ እንዳልተለየው ተገልጿል። ቫዝ በቴሌቪዥን ባደረጉት ንግግር ስልጣንን በሰላም ስለማስረከቡ ሂደት ሲጠቅሱ ለዲሞክራሲያችን ታሪክ አዲስ ምዕራፍ እንጽፋለን ብለዋል። የጊኒቢሳው የምርጫ ኮሚሽን የሁለተኛውን ዙር የምርጫ ውጤትን ነገ ማለዳ ላይ ያስታውቃል ተብሎ ይጠበቃል። የቀድሞው የኒሳን ሞተር ኩባንያ ኃላፊ ካርሎስ ጎሰን ከፍትህ አልባነትና ከፖለቲካዊ ወከባ ለመሸሽ ወደ ሊባኖስ መሄዳቸውን ገልጸዋል። ጃፓን ውስጥ ገንዘብ አግባብ በጎደለው መንገድ ተጠቅመዋል የሚል በርካታ ክስ ገጥሟቸዋል። አሁን ሊባኖስን ያለሁት ጃፓን ያለው ጥፋተኝነትህን ሳያረጋግጥ ወንጀለኛ የሚያደርግህ የፍርድ ስርዓትን ታጋጅ አልሆንም ብለዋል። በአገሪቱ ሰፊ የዘር አድሎ አለ። መሠረታዊ የሰብአዊ መብት አይከበርም። ይህም የጃፓንን ሕጋዊ ግዴታና ዓለም አቀፍ ሕግን ይጻረራል ሲሉ ካርሎስ ጎሰን አክለዋል። አድማጮቻችን፣ ለአሁኑ ያሉን አጫጭር ዜናዎች እነዚህ ናቸው። ዘርዘር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻግራለን።
የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ ቆያለሁ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገራለን። የኤክሳይዝ ታክስ ማሻሻያ ረቂቅ አዋጅ ማህበራዊና ኢኮኖሚያዊ ግቦችን በማሳካት ፍትሐዊ ተጠቃሚነትን ያረጋግጣል ተብሏል። በገቢዎች ሚኒስቴርና በገንዘብ ሚኒስቴር ትብብር የኤክሳይዝ ታክስ ማሻሻያ አዋጅ ላይ ተጨማሪ ሀሳቦችን ለማሰባሰብና ግልጽነትን ለመፍጠር የሚያስችል የፓናል ውይይት በተደረገበት ሰዓት ላይ ነው ይሄ ነገር የተደረገው። ዛሬ በአዲስ አበባ ነው የተካሄደው ውይይቱ። ፀሐይ ዳምጠው ዘገባ አላት።
ዛሬ የኤክሳይዝ ታክስ ማሻሻያ አዋጅ ላይ የተደረገ ውይይት በንግግር የከፈቱት የገቢዎች ሚኒስትር ወይዘሮ አዳነች አቤቤ ውይይቱ ግልጽነት የሚያስፈልጋቸው ጉዳዮችን ለማብራራትና ተጨማሪ ግብዓቶችን ለማካተት የተዘጋጀ መሆኑን ተናግረዋል። ሚኒስትሯ የገቢ አሰባሰቡን ለማሻሻልና ለማዘመን መንግስት መጠነ ሰፊ ማሻሻያዎችን ሲያደርግ ቆይቷል ብለዋል።
የገቢ አሰባሰቡ እየተሻሻለ መምጣቱ የንግድ ማህበረሰብ የህግ ተገዥነት ባህሪ እየተለወጠ መምጣቱ ለንግድ ስራ አመቺነት በተደረጉ ማሻሻያዎች የጊዜና የወጪ መቆጠብ የሚታዩ ተስፋ ሰጪ ለውጦችን ማየታችን ሊጠቀሱ ይችላሉ። የኤክሳይዝ ታክስ ፖሊሲ ማሻሻያውም መንግስት ከበርካታ ባለድርሻ አካላት ጋራ መጠነ ሰፊ የሆነ የማሻሻያ ሐሳቦችና ጥናት በማድረግ ጠቃሚ ውይይቶች ሲካሄዱበት ቆይተዋል። የኤክሳይዝ ታክስ ፖሊሲ ማሻሻያ ጥናት አላማዎችም በጥቅሉ ገቢ ማሻሻልና ህብረተሰቡን ጎጂ ከሆኑ ምርቶች መጠበቅ ነው።
አዲሱ የኤክሳይዝ ታክስ ማሻሻያ ረቂቅ አዋጅ ገቢን በማሻሻል የታለመለትን የኢኮኖሚና ማህበራዊ ለውጦችን በማምጣት ህብረተሰቡን እኩል ተጠቃሚ ያደርጋል ያሉት ወይዘሮ አዳነች የታክሲ መሰረትን በማስፋትና ተደራራቢ ታክስን በማስቀረት የውጭ ንግድ ተወዳዳሪነትን በማሳደግ ከፍተኛ አስተዋጽኦ እንዳለው ተናግረዋል። በመሰረታዊ ፍጆታ ላይ የተጣለው ኤክሳይዝ ታክስ በመቀነስ የኤክሳይዝ ታክስ ማሻሻያው ህብረተሰቡን ተጠቃሚ ያደርጋል ያሉት ወይዘሮ አዳነች ሰሞኑን በመሰረታዊ ፍጆታ ላይ የተጣለው ኤክሳይዝ ታክስ ለኑሮ ውድነት ህብረተሰቡን ያጋለጣል ተብሎ ሲናፈስ የከረመው ወሬ ሐሰት ነው ሲሉም ተናግሯል። በፓናል ውይይቱ ላይ የንግዱ ማህበረሰብ ተወካዮች፣ መገናኛ ብዙሃንና ባለድርሻ አካላት ተሳትፏል። ከተሳታፊዎችም ከተነሱ ሐሳቦች መካከል
እኔ ደንስለኝ አብዛኛው ህብረተሰባችን ደሃ ነው። እኔ 50 ዓመት አካባቢ በታክስ ፖሊሲ ታክስና አስተዳደር በጠኛ ውቀታለኝ ብዬ ማንሰው ነኝ እና በገንዘብ ሚኒስትርም ሆነ በአስተዳደሩ ላይ ጥልቅ የሆነ ጥናቶች እየተደረጉ ናቸው ወይ የሚለው ጥያቄ ያሳስበኛል።
ከተሳታፊዎች ለተነሳው ሀሳብና በህብረተሰቡ ውስጥ ብዥታ ፈጥሯል ላሉት መልስ የሰጡት ደግሞ ዶክተር ኢዮብ ተካልኝ ናቸው። የገንዘብ ሚኒስትር ዴታ
በጣም በጥንቃቄ አጠቃላይ ኢኮኖሚክ ኢምፓክት በመፈተሽ የሰራ ፖሊሲ ነው። ምክንያቱምና ለመንግስት ስራ ኃላፊ በጣም መኩራበት እያንዳንዱ ስቴክሆልደር ደጋግመን አግኝተን አንዳንዱ ነገር ፖሊሲውን አብረን እስከ መቅረስ ድረስ ነው ይሄ ነው። ይሄ ያስኬዳ ነው። ይሄ አይትሬሽን ግን እንደዚህ አይነት ፖሊሲ ሜኪንግ ፕሮሰስ አዲስ ነው። የእኛም የስራ ባልደረቦች የሚነግሩ ይሄ አዲስ ባህል ነው። መንግስት ያመጣው አዲስ አሰራር ነው የሚል ነው። በዚህ ረገድ ህዝቡ ሊረዳው ይገባል። በጣም በጥንቃቄ አጠቃላይ የኢኮኖሚ ኢምፓክቱ ምንድን ነው የሚለው በደንብ ተፈትሸው ምሳሌዎች ናቸው። ለምሳሌ ግብርና ላይ እናተኩር ስንል ምንድን ነው ማድረግ ያለበት የሚለውን አይተን ኢንፋክት ኤክሳይዝ ታክስ ፖሊሲ ከማለቁ በፊት አስቸኳይ ከመሆኑ አንጻር ግብርና የግብርና ግብዓቶችን የግብርና መሳሪያዎችን በቶሎ ነጻ የማድረጉ ስራ ጊዜ ውስጥ የሰራበት ጉዳይ ነው።
የገቢዎች ሚኒስቴር መረጃ እንደሚያመለክተው በፍጆታ ምርቶች ላይ የተጣለው ኤክሳይዝ ታክስ ከበፊቱ የቀነሰ መሆኑን ነው። ለአብነትም ስኳር ላይ ስጣል የነበረው 38% የነበረው በአሁኑ 20% ይሆናል ተብሏል። በተመሳሳይ በቅንጦት እቃዎችና ምርቶች ላይ ደግሞ ከበፊቱ ከፍ ያለ ታክስ ለመጣል ረቂቅ አዋጁ መዘጋጀቱ ተነግሯል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይን ለዘገባው እናመሰግናለን። ከ28 ዓመት በፊት የተቋቋመው የአማራ ልማት ማህበር በክልል ውስጥ የሚከናወኑ በተለይም ምጣኔ ሀብታዊና ማህበራዊ እንቅስቃሴዎችን ደጋፊ በሆኑ መርሃ ግብሮች ይታወቃል። ከለጋሾችና በጎ ፈቃደኞች በሚሰበሰብ ገንዘብ ስራዎችን የሚያከናውነው ማህበሩ በቅርቡ አዲስ ዋና ስራ አስፈጻሚ መርጧል። ወደ ህዝብ ድርጅትነት እንዲቀየርም ተወስኗል። ማህበሩ ከሰሞኑ በዚህ በዋሽንግተን ዲሲ ባዘጋጀው የመተዋወቂያና የገቢ ማሰባሰቢያ ዝግጅት ላይ ሀብታሙ ስዩም ተገኝቶ ነበረ። ዝርዝር ጉዳዩን እንዲህ ይነግረናል።
ግንቦት 20 ቀን 1984 የተቋቋመው የአማራ ልማት ማህበር በክልል ውስጥ በሚጠቀሱ የልማት እንቅስቃሴዎች ውስጥ ስሙ ተደጋግሞ ይወሳል። በተለይ ደግሞ ትምህርት ቤቶችና የጤና ኬላዎችን በመሰሉ ግንባታዎች ረገድ። ያም ቢሆንም ቅሉ ክልሉ አሁንም ሩቅ መንገድ ይቀረዋል።
በክልሉ ከ85% በላይ ትምህርት ቤቶች ከስታንዳርድ በታች ናቸው። እነዚህ ትምህርት ቤቶች ወይ የፈራረሱ ናቸው ወይም ደግሞ ዳስ የሚማሩበት ትምህርት ቤት አለ ወይም ወንበር የላቸውም።
ብርጋዴር ጄኔራል መላኩ ሸፈራው ናቸው። እስከ ባለፈው እሁድ ድረስ በዋሽንግተንና አካባቢዋ የዓለም አስተባባሪ ሆነው ሲሰሩ ሰንብተዋል።
ስለዚህ ህብረተሰቡ በሀገር ውስጥ የሚያደርገውን ድጋፍ ከዓለማ ጋር በመተባበር በመንግስት አቅም ብቻ የማይሸፈን ስለሆኑ ዲያስፖራውም የራሱን አስተዋጽኦ እንዲያደርግ ለማድረግ ነው።
Oh, ባሳለፍነው እሁድ ታህሳስ 19 2012 ዓ.ም በዋሽንግተን ዲሲ የተካሄደው የመተዋወቂያ የአንድነት መፍጠሪያና የሀብት መሰብሰቢያ መድረክ ጄኔራሉ ያነሷቸው ሐሳቦች በተለያዩ ቅርጽና ቀለሞች የተደጋገሙበት ነበር ማለት ይቻላል። የዓለም ዋና ሥራ አስፈጻሚ መላኩ ፋንታ ከሰሞኑ ወደ አሜሪካ ምድር ምን እግር እንደጣላቸው ከሚያወሱበት እንጀምር።
የመጣንበትም ዓላማ አንደኛ አጠቃላይ በክልሉ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ሁኔታ ላይ መረጃዎችንም ሰጥተን ተወያይተን የመፍትሄ ሀሳቦችን ለማቅረብ ነው። ሁለተኛ በኢንቨስትመንት ዙሪያ ያሉትን ፖቴንሻሎች ለማሳየትና የምትሳተፉበትን መንገድ ለማሳየት ነው። ሶስተኛ በአማራ አቀፍ ልማት ማህበር በመሰባሰብ የሞራል ግዴታችሁ በተለይ ደግሞ በትምህርት ሴክተሩ ያለውን ችግር ለመቅረፍ የበኩላችሁን አስተዋጽኦ እንድታደርጉና በመጨረሻም በአማራ ባንክ ምስረታ ላይ አንዳንድ ሀሳቦች አንስተን በዚህ ላይ ተሳትፎ እንድታደርጉ በተለያዩ ስቴቶች ስንወያይ ቆይተናል።
በዕለቱ በክብር እንግድነት የተገኙት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ዓለማን የመሰሉ ተቋማትን በተቻለ መጠን መደገፍ ያለውን እርባና ባወሱበት ንግግራቸው የለጋሾችና በጎ አድራጊዎችን ኃይል ለማሳየት የአሜሪካውያኑን ልምድ አካፍለዋል።
በአሜሪካን ሀገር ስላለው ዜጎች የበጎ አድራጎት ተሳትፎ በ2018 ያለውን ለማየት ሞክሬ ነበርና 427.7 ቢሊዮን ዶላር በበጎ አድራጎት ድጋፍ በአንድ ዓመት በአሜሪካ ውስጥ ተለግሷል። የኢትዮጵያ የአራት ዓመት አጠቃላይ ገቢ ጂዲፒ በላይ ማለት ነው። ስለዚህ እንደ አሜሪካ ባሉ የበለጸጉ አህጉራት እንኳን የማህበራዊ ልማት ስራዎችን የሚያካሄዱ ተቋማት በማህበረሰቡ ውስጥ ያላቸውን ጠቀሜታ ስናይ፣ እንደ ኢትዮጵያ ባሉ ታዳጊ ሀገራት ደግሞ እነዚህ የማህበራዊ ልማት ተቋማት የሚኖራቸው ከፍተኛ ሚና ለመረዳት አያዳግትም።
የአማራ ልማት ማህበር በተለያዩ የአሜሪካ ግዛቶች ቅርንጫፎችን ለማደራጀት በሚያደርገው ጥረት የኢትዮጵያ ኤምባሲ ድጋፍ እንዳልተለየው ያነሱልን የኤምባሲው የዲያስፖራ ዘርፍ አስተባባሪ አቶ ደመቀ ዘመነ ኢትዮጵያውያንን ለመርዳት ታስበው ለሚቋቋሙ ተቋማት ሁሉ መሰል ድጋፎች እንደሚደረጉ አውስተዋል።
በተለይ ከዚህ በፊት የኦሮሞ ልማት ማህበር የልማት ማህበሩ ዋና ስራ አስፈጻሚ መጥተው በርካታ ቻፕተሮችን አደራጅተው ተመልሰዋል። የእኛም አሁን ወደ 7 ቻፕተር ነው የተቋቋሙት የተመሰረቱትና ለስራችን እጅግ በጣም አጋዥ ነው የሚሆነው። ከዚህ በተጨማሪ በተለይ ከለውጥ ወዲህ በርካታ የሙያ ማህበራት እንደ ኢትዮ አሜሪካን ፋርማሲውቲካል አሶሲሽን፣ ኢትዮ አሜሪካን ዶክተርስ ግሩፕ የመሳሰሉ የያንግ ኢትዮጵያ ፕሮፌሽናልስ፣ ታስፋ ቲቸን ሰር ፎር አፍሪካ የመሳሰሉ ለቪዥን ኢትዮጵያ በጣም ብዙ ኢኒሽቲቭዎች እየመጡ ናቸው ያሉ ተነሳሽነቶች እና ይሄን ለኤምባሲው ለስራችን እጅግ በጣም የሚያግዝ በእውቀታቸው በክህሎታቸው ምን እንስራ ምን እናግዝ በሚል ሀሳብ እያመነጩ ጭምር ኢትዮጵያ የሚበጃት ይሄን ነው። ስለዚህ የእኛ መንገድ በዚህ መንገድ መሆን መቻል አለበት።
ከእድገትና ሰላም ይልቅ አንደኛው ህዝብ በአንደኛው ላይ እንዲነሳ ኢትዮጵያም እንድትተረማመስ ደንቀራ ናቸው ያሏቸውን በስም ያልጠቀሰዋቸውን አካላት የወቀሱት የክልሉ ምክትል ርዕሰ መስተዳደር አቶ ዮሐንስ ቦያለው በበኩላቸው
በሀገራችን ልማት ላይ ትልቅ ተሳትፎ ልታበረክቱ የሚችሉ በርካታ ወገኖቻችን እዚህ እንዳላችሁ፣ የባከነ ኃይል እንዳለ፣ እርስ በርሱ ተከፋፍሎ ከሚሻፈው በአንድ ላይ ተሰባስቦ አገሩን እንዲያለማ ወገኑን እንዲጠቅም ለእኛም ኃይል እንዲሆን እንጠይቃችኋል። ይህን ለማድረግ ደግሞ አቅሙ ችሎታው ማለት መናበብ የተሳነን ይመስላል። መናበብ ሲሳነን አገራችን ማገዝ ብቻ ሳይሆን ራሳችንን መለወጥ ከባድ ነው። ስለዚህ እንናበብ። በሂደታችን ያየነው ነገር ቢኖር የመናበብ አንድ የመሆን በአንድ ዓላማ የመሰለ ፍላጎቱ ከፍተኛ ሆኖ ነው ያገኘ። ይህን ነገር ማጠናከርና ወደ ትክክለኛው ቀልባችን መመለስ እጅግ ያስፈልጋል የሚል ሀሳብ እና አስተያየት ነው ያለ።
በዚህ ዝግጅት ላይ በዋሽንግተን ዲሲና አካባቢዋ የአልማ ቅርንጫፍን ለሁለት ዓመታት የሚያገለግሉ አመራሮች ተመርጠዋል። የገቢ ማሰባሰቢያ ዝግጅቶችም ተከናውነዋል። የአማራ ልማት ማኅበር ከጥቅምት 1 2012 ዓ.ም ጀምሮ የሕዝብ ተቋም
ሀብታሙን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። የድሬዳዋ ከተማ ሙስሊም ማህበረሰብ በአማራ ክልል ሞጣ ከተማ የተፈጸመውን የመስጂድ ቃጠሎ በማውገዝ ሰላማዊ ሰልፍ ወጥተዋል። በከተማዋ ባለፈው አርብ ተጠርቶ የነበረው ሰልፍ የቁልቢ ገብርኤል ዓመታዊ ንግስ ከተከበረ በኋላ እንዲካሄድ በመወሰኑ ነው ትላንት ሰኞ ዕለት ሰልፉ የተካሄደው። ሰልፉ ያለምንም ችግር በሰላም መጠናቀቁም ተገልጿል። አዲስ ቸኮል ተጨማሪ አለው።
ከአራቱ ማዕዘናት የወጣውና በሺዎች የሚቆጠረው የድሬዳዋ ህዝበ ሙስሊም ልዩ ልዩ መፈክሮችን በማሰማት ነበር ወደ ኢድ ሰላት ሜዳ የተሰባሰበው። በስፍራው የተገኙ የሃይማኖት አባቶችና የፖለቲካ አመራሮች ለተቃውሞ ሰልፈኞች ንግግር አድርገዋል። የድሬዳዋ አስተዳደር ከንቲባ አህመድ መሐመድ ቡህ በሞጣ ከተማ የተፈጸመውን የመስጂድ ቃጠሎ አውግዘው ህዝበ ሙስሊሙ ግን ምላሹ የክርስቲያኖችን ደህንነት መጠበቅ መሆን አለበት ብለዋል።
ይህ አጸያፊ ድርጊት ያደረጉት ሰዎች የአማራ ህዝብም የክርስትናን ሃይማኖትም አይወክሉ። ስለዚህ እነዚህ ወንጀለኞች ለህግ መቅረብ አለባቸው። የእስልምና ሃይማኖት ሰላምን ነው የሚያስተምረው፣ ትግስትን ነው የሚያስተምረው እና ይሄ አገራችን ላይ የተከሰተ ያለው ችግሮች በጥቂት ሰዎች አንዳንድ ጊዜ ብሔር በማጋጨት አልሳካ ሲላቸው ደግሞ ሃይማኖት ለሃይማኖት ለሃይማኖት ማጋጨት፣ ከእንደዚህ አይነት ሰዎች ጥንቃቄ ማድረግ ያስፈልጋል። ወንጀል የሰሩት ወንጀለኞች ደግሞ ለህግ መቅረብ አለባቸው የሚል እንትን ያለን የህግ በላይነት መከበር አለበት። በሰላም እንደመጣ ነው በሰላም ወደ ቤታችን መግባት አለብን ማለት ነው። አንድ ሙስሊም እስከ 40 ቤቶች ጎረቤቶቹን መጠበቅ አለበት። 40 ቤት ማለት አንድ ሰው 40 ቤት ኃላፊነት አለበት። 40 ቤት ኃላፊነት አለበት። ስለዚህ እነዛው ነው ሙስሊም ማድረግ ያለበት ማለት ነው።
ታዋቂው ሃይማኖት አባት ሼክ አሚን ኢብሮ በበኩላቸው የአማራ ክልል መንግስት የሞጣ ሙስሊሞችን እንዲክስና ደህንነታቸውንም እንዲጠብቅ ጠይቀው የተለያዩ መልኮች ያላቸው ግጭቶች የፖለቲካ ኪሳራ የደረሰባቸው ኃይሎች እያስነሱ ነው ሲሉ ወቅሰዋል።
ኡመተ ልእስላም የሮን አመኸይሰ ጅሩ ኡመኒ
አሁን ያለንበት ጊዜ የፖለቲካ ክስረት የደረሰባቸው አካላት አንድ ጊዜ በብሔር ሽፋን ህዝቡን እያጣሉ፣ በሌላ ጊዜ ደግሞ በሌሎች ሰበቦች ዜጎችን እርስ በርስ እንዲጋጩ ያደረጉት ጥረት አልተሳካም። አሁን ደግሞ ስስ የሆነውን የእምነት ጉዳይ በመምዘዝ ያነገቡትን የእሳት ኳስ ወደኛ ወርውረውታል። እባካችሁ ይህችን የክፋት ኳስ ይዛችሁ አስቀሯት፣ ክፋትን ያነገቡ ሰዎች የፈጠሯት ናትና። እስልምና የሰላም የፍቅርና የአንድነት ሃይማኖት መሆኑና ህዝበ ሙስሊሙም ሌሎችን አቅፎ የሚኖር ህዝብ መሆኑ ልብ ልባል ይገባል። ከሳምንት በፊት በሞጣ ከተማ ተፈጽሞ የነበረውን የመስጂድ ቃጠሎ በመቃወም ባለፈው አርብ በበርካታ የሀገሪቱ ከተሞች የተቃውሞ ሰልፍ የተወጣ ሲሆን በዚህ ዕለት ሰልፍ ሊያካሄዱ የነበረው የድሬዳዋ ነዋሪዎች የቁልቢ ገብርኤል ዓመታዊ ንግስ ከተከበረ በኋላ የተቃውሞ ሰልፍ ለማካሄድ በመወሰናቸው ነበር ሰልፉ ትላንትና ሰኞ ሊካሄድ የቻለው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል እናመሰግናለን። አሁን ደግሞ በተለያየ ጉዳዮች ላይ የእናንተን አስተያየቶች የምንሰማበት ሰዓት ላይ ደርሰናል። ለዛሬ ያነሳነው ሀሳብ ስደትን ይመለከታል። ወጣቶች ስደትን በመምረጥ ወደ ተለያዩ የአረብ ሀገራትና ወደ አውሮፓ ለመሻገር ሲሞክሩ ይታያል። ወጣቶች ስደትን እንዲመርጡ የሚያስገድዳቸው ነገር ምንድን ነው ትላላችሁ? መፍትሄውስ?
አንድ አምላክ ደግሞ ይባላል። ስደትን እንደ መጨረሻ መፍትሄ የሚወስዱት የሚመስሉ እንድም በስደት ያለፈ ህብረተሰብ ያልተሳካ ህይወት ይኖራል ማለት አይደለም። ትንሽዬ ፐርሰንት ሊሳካለት ይችላል ማለት ነው። እና እዚህ ያለው ማህበረሰብ ልክ እነዚያ ይሳካላቸው እነሱ እንደማየት እኔም እንደዚያ ይሳካልኛል። ስራ እንደማይገኝ የታወቀ ነው። ብዙ ቢሮክራሲዎች አሉ፣ አሰራሮች። እሱን ሂደት በመሸሽ ይመስለኛል ማለት ምስሉት ማለት ነው። መፍትሄ ደግሞ መንግስት እነዚህን ወጣቶች ሂዶ ወደ ስራ መስኩ የሚከፍበት ራሳቸውን እንዲችሉ የሚያደርግበትን መፍትሄዎች እዚህ ሀገር በማመቻቸት መስራት አለበት።
መካ መልጌታ እባላለሁ። እንግዲህ ስደት የሚመርተው አንደኛ ከችግራችን አንጻር ነው። የስራ እድል ያለማግኘት ነገር በጣም ይታያል። ወጣቱ በተለይ ያ ነው ለሳት እየደረገ ያለው እና ተምረሽ ራሱ ቁጭ ማለት ነው። ከወጣቱ አንጻር የሚታየው ይሄ ነው። ከመንግስትም አንጻር ደግሞ ምንድነች ይባል ነው። ኢትዮጵያ ውስጥ አሁን ላይ ብዙ የሚታየው መፈናቀል ነው፣ መጋደል ምናምን ይሄ ነገር ስለሆነ እንደ መንግስት ምንድን ነው ወጣቶችን ተቃጠን አነስተኛ ላይ ማደራጀት እንዲሁም ስራ ማስያዝ እንደ መንግስትም ነው። እኛም በግለሰብ በራሳችን ስራ ፈጣሪ መሆን መቻል አለብን። ሁለተኛ ነገር ደግሞ መንግስት ፖለቲካውን ስቴብል አድርጎልን ስራ ማመቻቸትን እንዲቀጥልልን።
ስሜ ቅድስት ለማ ገብረ መድህን ይባላል። ሰዎች ሊሰደዱ የሚችሉበት የማስበው የተሻለ ነገር ፍለጋ ነው፣ ከከተማም ቢሆን ከገጠርም ቢሆን ማለት ነው። ያው የሀገራችንን ሁኔታ እናውቀዋለን። በጣም ደሀ የሚባሉ ሀገራት ላይ ነው ያለ ነው። ያው ከተማም ያለው ሰው የተሻለ ነገር ነው የሚፈልገው፣ ገጠርም ያለው ሰው ደግሞ ከተማ ያለውን ሰው ያያል። ልክ እንደ ከተማው ሰው መሆን ይፈልጋል። ስራን ፈጥሮ ከመኖር ይልቅ ወይም ደግሞ በሮቻቸውን ሽጠው ከብቶቻቸውን ሽጠው እኮ አውሮፓ ከመሄድ እዚህ ሀገር ምናልባት ንግድም ሊሆን ይችላል፣ ያንንም በሮቻቸውን በማብዛት ምናምን ነገር ሊሆን ይችላል። ከመስራት ይልቅ ወደ ውጭ የሚሄዱበት አንድ እውቀት የላቸውም። ማለት እንዴት መስራት ይቻላል፣ እንዴት ማድረግ ይቻላል እና የሚለውን እውቀት የላቸውም። ከተማም ደግሞ በተለይ አሁን ያለው የሀገራችን የመረጋጋት ሁኔታ የጸጥታው አንጻር ሰዎች እየተማሩ አይደለም። ነገ ልጅ ወልጅ የሀገር ነው ወይም አሳድገው የምትዩ አይነት ሁኔታ ላይ ያለ ነው። መንግስት ያው በተቻለው መጠን ሰላምን ለማስገብ ቢሰራ አላለው ማለት አሁን አለ። ከመንግስት ባለፈ ግን ይሄ መፍትሄ ያለው እኛ ጋር ነው ብዬ አስባለሁ።
እኔ ፍቃደኛቸው እባላለሁ። ስደዱ ላይ ፎከስ ሰተን እንደዚህ እናወራለን እንጂ ሀገራቸውም እያሉ ሞር ስደት ላይ የሚያተኩሩ የተሻለ ህይወት ለማግኘት የሚያስቡ በጣም ብዙ ሰዎች አሉ። እውነት ለምናገር ሀገራቸውን እንደ ሀገር ሁላ የማይቆጥሩ በጣም ብዙ ሰዎች እያፈራ ነው። በአቋራጭ መክበርን ብዙ ሰው ተስፋ ያደረገ ነው ማለት ተምሮ ሀገር ውስጥ ሰርቶ የሚያገኘው ነገር በጣም አነስተኛ ይሆናል የሚል ነገር ስለሚያይ አት ለምንድን ነው እንደዚህ የሚደክ ነው በአቋራጭ መክበር እየቻልኩኝ የሚል ትውልድ ነው እየፈራ ያለው እና ሁለተኛ ነገር ላይ ደግሞ ያለው ከረንትሊ ኢትዮጵያ ውስጥ ያለውም ነገር ተምሮ የተሻለ ህይወት መምራት በጣም አስቸጋሪ ሆኗል። በወር ተሰርቶ የሚገኘውን ገንዘብ አነስተኛ በመሆኑ የተማረ ሰው ላይ ብዙም ለውጥ ስለሌለ ሌላ ቦታ ሄጄ ሽንት ቤትም አጥቼ የሆነ ገንዘብ ባገኝ ከዚህ የተሻለ ህይወት እኖራለሁ የሚል ሀሳብ ነው ያለው እና አሁን ትምህርቱ ኢፌክቲቭ ነው ወይ የሚለው ነገርም በጣም ያሳስ ከተማሩ በኋላ ስራ እንዳያገኙ ክሬቲቭ እንዳይሆኑ ስራ ፈጣሪ እንዳይሆኑ አድርጓቸው አዌርነስ መፍጠር ቢችል አንደኛ ሀገሩን እንዲወድ ተማሪ ማድረግ ቢችል ይሄ መጀመሪያው ነው። ሁለተኛ ነገር ላይ ደግሞ ሪሊ መንግስት ኢትዮጵያ ውስጥ ላሉ ሰራተኞች ተምረውም ቢሆን ይችላል የስራ ኦፖርቹኒቲ መፍጠር ቢችል አሁን ሞር ፎከስ እንዲሰጠው ከውጭ ለመጡ ሰዎች ላይ ነው እና ሞር ኢትዮጵያ ውስጥ ለተማሩ ሰዎች ቅድሚያ መሰጠት ቢችል አትሊስት የመከነ ትውልድ ማስቀረት የምንችል ይመስለኛል።
ሁላችሁም ሀሳባችሁን ስላካፈላችሁን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። የእናንተ የወጣቶች ፕሮግራም ነው። በመቀጠል ደግሞ የብሔራዊ ደህንነት ፖሊሲ ቀረጻ ሂደት አሳታፊ እንዲሆን ተጠየቀ። ጥያቄው የተነሳው የስትራቴጂያዊ ጥናት ተቋም በተሰኘ የመንግስት አካል በተሰናዳ የግማሽ ቀን ውይይት ላይ ነው። በተነሳው ሀሳብ ላይም የብሔራዊ ደህንነት ስልቶችን ለመቅረጽ እየተሰራ መሆኑም ተጠቅሷል። መለስካቸው አምሃ ዝርዝር አለው።
በሚኒስትር ዴታ ማዕረግ የጠቅላይ ሚኒስትር የብሔራዊ ደህንነት አማካሪ አቶ ተስፋሁን ጎበዛይ ቀደም ሲል በደህንነት ዘርፉ የነበሩ ችግሮችን አስታውሰው አሁን እየተከናወኑ ናቸው ያሏቸውን ባጭሩ አመልክተዋል።
የብሔራዊ ደህንነት ምክር ቤት የሚባል አለ። ምክር ቤቱ የተለያዩ አባላት፣ አንዳንዶቹ ቋሚ አባላት አሉት። 6-7 የሚሆኑ ሲኒየር የመንግስት ኃላፊዎች ቋሚ አባላት ናቸው። የተወሰኑት ደግሞ እንደየጉዳዩ ቅርበት እየቀረቡ ውይይት ይደረጋል ማለት ነው። ስለዚህ አጠቃላይ ስትራቴጂዎች ለመቅረጽ እና የመሳሰሉ ስራዎችን ለመስራት በዚህ ደረጃ የተሰራ ነው። በአጠቃላይ ደግሞ የብሔራዊ ደህንነት አደጋ ወይም አለመረጋጋት ጊዜ እንዴት ነው መመራት ያለበት፣ ምንድን ነው መደረግ ያለበት፣ ማን ምን ማለት አለበት፣ ማን ምን አይነት ኃላፊነት መውሰድ አለበት፣ የሆነ ችግር ሲከሰት ምንድን ነው መደረግ ያለበት የሚለውን ከትንሽ ችግሮች ጀምሮ እስከ ከፍተኛ የብሔራዊ ደህንነት ስጋት ችግሮች ድረስ ሲከሰቱ ምን አይነት መፍትሄ መሰጠት አለበት፣ ምን አይነት አሰራር መከተል አለብን የሚለውን የሚቀርጽ ማዕቀፍ እየተዘጋጀ ነው።
በተለይም በመከላከያ ሰራዊት በኩል በአያሌ ዘርፎች እየተሰሩ መሆናቸውን የገለጹት ሚኒስትር ዴታው የሲቪል ቁጥጥሩን ከፍ ለማድረግ እየተከናወነ ነው ያሉትን እንደ ማሳያ አንስተዋል።
በመከላከያ ሰራዊት በብዙ ጉዳዮች ላይ እየተሰሩ ያሉ ስራዎች አሉ። በተለይ የሲቪል ቁጥጥር ከፍ ለማድረግ፣ የፋይናንስ ግልጽነት ለማምጣት በውስጥ የሚገኝ ከፍተኛ የሆነ ብር አለ። እሱን ገንዘብ ምን ላይ እንደሚውል ራሱ ቼክ አይደረግም ነበር ከዚህ በፊት በነበረው አሰራር። አንድ ሰው ሚስጥር ነው ብሎ ከወሰነ ሚስጥር ይሆንና በምን ደረጃ በምን ቦታ ምን ላይ ይውላል የሚለው ሳይታይ ነበር የሚቀረው። አሁን ግን እሱን ለመፍታት ብዙ ስራዎች የተሰሩ ነው። ስለዚህ አሁን ያጸድቀው ማለት ነው። ስለዚህ እንዲህ አይነት ነገሮች የተሻለ የፋይናንስ ግልጽነት ለማምጣት የሚያግዙ ናቸው።
በደህንነት ተቋማት ለውጥ አካሄድ ላይ በዚህ ጉባኤ ሀሳባቸውን በጥናት መልክ ካቀረቡት ሰዎች መካከል ቀድሞ የመከላከያ ሰራዊት ኤታ ማዦር ሹም የነበሩት ሌተናል ጀነራል ጻድቃን ገብረትንሳኤ ነበሩ። በጀኔራሉ አገላለጽ የደህንነት ጉዳይ የማይነካው ማህበራዊ ህይወት የለም፣ ስለሆነም የአንድ ሉዓላዊ ሀገር ማህበረሰብ አባላትን የጋራ ጥቅሚያ የደህንነት ፖሊሲ እንደሆነ አስረድተዋል። ስለሆነም የብሔራዊ ደህንነት ፖሊሲ ሲቀረጽ አሳታፊ ሂደት እንዲኖረው ማድረግ ዋነኛ ነገር መሆኑን አስምረውበታል።
አሳታፊ ሲባል ለስም የሚደረግ ነገር ሳይሆን ዳይቨርጀንት አመለካከት ያላቸውን ሰዎች በአገር ጥቅም፣ በአገር የፖለቲካ ውድገት፣ በአገር የወደፊት አቅጣጫ የተለያየ አመለካከት ያላቸውን ሰዎች የሚያሳትፍ በስፋት ማልታይ ዲስፕሊነሪ የሆኑ ሰዎች የሚሳተፉበት የሀገራችን ጥቅም ሂስቶሪያንስ፣ ኢኮኖሚስትስ፣ የኢንቴሊጀንስ ሰዎች፣ የወታደር አዋቂዎች በዚህ አይነት መንገድ በጣም አሳታፊ በሆነ መንገድ ኢቮልቭ ማድረግ አለበት። ያ ኢቮልቭ አድርጎ ስምምነት ላይ ከተደረሰ በኋላ ደግሞ የፓርላማ ውሳኔ ሆኖ መጽደቅ አለበት። የሚደበቅ ነገር አይደለም። ከዚህ ቀደም የተወሰኑ
አክለውም የፖሊሲው ይዘት ምን መሆን እንዳለበትና ለምንስ እንደሚጠቅም አመልክተዋል።
አንደኛው ህዝብ የሚስማማበት ኮንስቲቱሽን መኖር ነው። ሁለተኛው ዲስከስ የተደረገ ህዝብ የሚስማማበት ናሽናል ኢንተረስት ተነጥሮ መውጣቱ ነው። ሶስተኛው አሁንም ዲስከስ የተደረገበት ተነጥሮ የወጣ ለኢንተረስታችን ተጻውኦ የሚፈጥሩ የስጋት ኃይሎችን ክሊርሊ ማውጣት ነው። ይህንን በማድረግና ቅድም ባልኩት ፕሮሰስ ኢቮልቭ የሚያደርግ የናሽናል ሴኪሪቲ ፖሊሲ አንድ መንግስት ሌላ መንግስት በመጣ ቁጥር እየተጠራረገ የሚወድቅ ቀጣይነት የሌለው አይሆንም። የሀገርን ጥቅም የሚያስጠብቅ ረጅም ጊዜ የሚሄድ ነው የሚሆነው። አንዴ በዚህ መንገድ ከወጣ በኋላ ደግሞ ማነጅ ያደራረጉ ከፍተኛ ጥንቃቄ የሚጠይቅ ነው።
የስትራቴጂያዊ ጥናት ተቋም መሪ አቶ ሀሊሉያ ሉሌም የመድረኩን ዓላማ ለቪኦኤ ዘርዘር አድርገው አብራርተዋል።
እንግዲህ ኢትዮጵያ ውስጥ አሁን ካለው የፖለቲካ ሽግግር ጋር ተያይዞ ከፍተኛ የሆነ የጸጥታ ችግር ተከስቷል። ሽግግሩ እንዲመጣ ካረጋቸው ነገሮች መካከል አንደኛው የጸጥታ ተቋማት ያላቸው ተጠያቂነት፣ ሰብአዊ መብት አጠባበቅ፣ የሀብት አያያዝ ላይ የነበረው ቅሬታ ነው አንደኛው ችግሩን ያመጣው። መጀመሪያ ከዛ አኳያ ምን ያህል መንገድ ይደናል። ሁለተኛ ደግሞ አሁን
ያክለውም የደህንነት ተቋማት ወይም በተለምዶ አጠራራቸው የጸጥታ ተቋማትን በተመለከተ ህዝቡ ከዚህ ቀደም ከነበረው አጠቃላይ ተመክሮ በፍርሃት እንደሚመለከታቸው አስታውሰው እንዲህ ያሉ መድረኮች በህዝብና በመንግስት አካላት መካከል የነበረውን ግንኙነት ከሚለወጡባቸው መንገዶች አንዱ መሆኑን አስረድተዋል። አቶ ሀሌሉያ እንዲህ ያሉ ህዝባዊ መድረኮች አሁን የሚመሩት ተቋም ወደፊት በተከታታይ እንደሚያዘጋጅም ግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እንግዲህ አድማጮቻችን ፕሮግራማችንን ጨርሰን እዚህ ላይ ልንሰናበታችሁ ነው። የፈረንጆቹን አዲስ አመት ዋዜማ ላይ ነው የምንገኘው። ያንን አስመልክተን ነው ይህን ዘፈን የጋበዝናችሁ። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም ብላችሁ ኢሜይል አድርጉልን። ጋቢና ቪኦኤ ብላችሁ ኢንስታግራም ገጻችን ተከተሉ። ቪኦኤ አምሃሪክ ብላችሁ በፌስቡክም እንደዚሁ አስተያየቶቻችሁን አድርሱን። ሳስተናግዳችሁ ያመሸሁት ኤደን ገረመው ነበርኩ ከአቀናባሪያችን ሞክቢል ያቤሮ ጋር። ደህና ደሩ።
ኩን ራዲዮ ሰገለ አሜሪካቲ